ለምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በጌታ የተወደዳችሁ ክብራን አድማጮቻችን እንደምን አመሻችሁ። እግዚአብሔር አምላካችን የዛሬዋን ዕለት ደግሞ እንድንጠቀምባት ፈቃዱ ሆኖ እነሆ በዚህ ሰዓት ከቃሉ ማዳብረ ልንካፈል ይህንን ዕድል ቸሮናል። ጌታ ለዘላለም ይክበር ይመስገን። ቤታችንን፣ ቤተሰባችንን፣ ምድራችንን፣ ጎረቤቶቻችንን፣ ዘመዶቻችንን በያሉበት ስፍራ ሁሉ በሰላም ጠብቆ እንደገና ደግሞ እግዚአብሔር አምላካችን ከሱ ቸርነት እንድንቋደስ ታላቅ ቸሮታን አድርጎልናል። ስለዚህ ምን እንለዋለን? የዓለማት ፈጣሪ እጅግ ታላቅ ነው። ኢየሱስ ክርስቶስ የኔና የናንተን በደል ሳይቆጣጠር ሳይመለከት በምሕረቱ ብቻ እግዚአብሔር አምላካችን በቅንነቱ በትር እየመራን እነሆ ወዳጆቼ ለዚህ ችሮብ ምሽት በክተናል። የነገውን ደግሞ እርሱ ያውቃል። እኔ አምናለሁ ነገንም እግዚአብሔር ይታደገናል። እስቲ በዚህ ዝማሬ የለቱን ዝግጅታችንን እንጀምር። በዚህ ዝማሬ ስላገለገለን እግዚአብሔር አገልግሎቱን ኑሮውንም ሁሉ ይባርክ ይያልን ወደ ጻሪው ጸሎታችን እናልፋለን። ወዳጆቼ ምናልባት አዲስ ልብስ ገዝተን ከዚህ ቀደም ለብሰን እናውቅ ይሆናል። የቱን ያህልም እንደሚያጓጓ እናውቃለን ከመግዛታችን በፊት ማለት ነው። ምናልባትም የተመኘነውን ማንኛውንም ነገር ይሁን ዛሬም እንኳን ገዝተን ልንኖር እንችላለን። አዎ ወዳጆቼ የዚህ ሁሉ ፍቅር እንደ በፊቱ አይደለም፣ ያልፋል። ልብሱን ከለበስነው በኋላ የተመኘነውንም ወርቅ ካደረግን በኋላ ያናፍቆት ሳንገዛ በፊት የነበረው ማለቴ ነው ያልፋል። ኢየሱስ ክርስቶስ ግን እንደ ልብስና እንደ ማንኛውም ቁስ ተመኝታችሁት ፍቅሩ አልፎባችሁ አይ አሁንስ በቃኝ ብላችሁ አርጅቶባችሁ ታውቃላችሁን? ኢየሱስ ክርስቶስ የዓለማት ሁሉ ፈጣሪ አምላካችን ፈጽሞ የማያረጅ አምላክ ነው። ወገኖቼ እስቲ አንድ ቀላል ጥያቄ ልጠይቃችሁ። ምናልባት ኢየሱስ ክርስቶስ በልባችሁ ዛሬ አርጅቶ ይሆንን? ተንበርክካችሁ መጸለይን ለምዳችሁ? ስለ ቤተ ክርስቲያን፣ ስለ ነፍሳት ፍቅር በአራት ማዘን በኩል ያነባችሁ የምትጸልዩ የነበራችሁ አሁን ደግሞ ያ ሁሉ ተቋርጦ ፍቅሩ ሙሉ ሟሾ አልጋ ውስጥ ገብቶ መጸለይ እንደ ልማድ ያዛችሁ? ወይንም ዛሬ ማታ ጸልያችሁ ነገ ጧት ደግሞ የማትጸልዩ ሕይወታችሁ ዝብርቅርቅ ያለባችሁ ሰዎች ትኖሩ ይሆንን? ወገኖቼ፣ ይህ ከኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ ክረምትና በጋ ያለበትን ሕይወት አይሰጠንም። ከኢየሱስ ክርስቶስ የምናገኘው የዘላለም ሕይወት እንጂ ውጣ ወረድ ያለበት የክርስትና አይነት ጉዞም አይደለም። እስቲ ንጸልይ። ጌታ ሆይ፣ እኔንም ባሪያዎችህንም እነሆ በዚህ ሰዓት አንተን ሊያደምጡ የቀረቡትን ወገኖቼን ተመልከታቸው። በቢሮ ውስጥ ምናልባት የሥራ ጫና በስቶበት ደካክሞት መንበርከክ ምናልባት በዚህች ሰዓት ከብዶት የታየ ወንድም የታያት እህት ልትኖር ትችላለች። በዚህ ሰዓት እግዚአብሔር አምላኬ ሆይ ሕይወቷን ጉልበቷን ሁሉ እንድትባርክ እንደ ቀድሞ ሁሉ መድኃኒቴና አምላኬ ሆይ እነዚህ ወገኖቼ በፊት ልባቸውን እያፈሰሱ ስለ ቤተ ክርስቲያን፣ ስለ ልጆች፣ ስለ ነፍሳት ፍቅር ማንባት እንዲችሉ ጸጋን እንድታበዛላቸውና የቀደመውን ፍቅርን እንድታድስላቸው በዚህ ሰዓት ታምኜ ወደ ጸባዖት ወደ ታላቁ ዙፋን ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ መመስከር ያቆመ አንደበትም ካለ በዚህ ሰዓት ደግሞ ከናፍርቶቹም በመንፈስ ቅዱስ ሰዓት እንድትነካ ጸልያለሁ። ወገኖቼ፣ ምናልባት በአንድና በሁለት ምክንያት ከጓደኞቻቸው፣ ከዘመዶቻቸው፣ ከወንድሞቻቸው፣ ከእህቶቻቸው ጋር ተኳርፎ ሊሆን ይችላል። እግዚአብሔር አምላኬ አንተ የሰላም አለቃ ነህና ሁሉን ነገር እንደ ፈቃድህ እንደ ሐሳብህ መመለስ መመከት ማሸነፍ የምትችል አንተ ነህና ለወገኖቼ የከበዳቸውን ነገር ሁሉ ጠላትም ደግሞ ቀዳዳ አግኝቶ እነሆ እግዚአብሔር አምላኬው የሰላምህን በር ደግሞ የዘጋባቸውን በዚህ ሰዓት በምሕረትህ እንድትመለከታቸው ጸልያለሁ። ፍቅርህ ጌታ ኢየሱስ ክርስቶስ ሳይጎልባቸው ትክሻቸው ሰፍቶ ወገኖቻቸውን መቀበል እግዚአብሔር አምላኬው የሚችሉበትን ጸጋ እንድትሰጣቸው በደልን ይቅር የማለትን መንፈስ እግዚአብሔር አምላኬ በልባቸው ውስጥ እንድታፈስ በዚህች ሰዓት ጸልያለሁ። ያኮረፈ የተበደለም ቢኖር እግዚአብሔር አምላኬ የብድራት ሁሉ መላሽ አንተ ስለሆንክ ጌታ ኢየሱስ ክርስቶስ ሄደው ይቅርታ መለመን የሚችሉበትን ጸጋና ጉልበት እንድትሰጣቸው ለምንሃለሁ። ዓለምንም ኃጢአትንም ሁሉንም ነገር የምናሸንፈው ባንተ ነውና ኢየሱስ ክርስቶስ የወገኖቼን ልብ አሸንፍ። ጌታ ኢየሱስ ክርስቶስ የወገኖቼን ልብ ግዛ። እኔ ለምን ይህንን እንደምጸልይ አንተ ታውቃለህ። እግዚአብሔር አምላኬ ሆይ ይህንን ሁሉ ጸሎቴን ስለ ሰማህ ደግሞ እጅግ አድርጌ አመሰግንሃለሁ። እኔንም ባሪያህን ተመልከተኝ። ደካማውን ጨንጋፋውን ባሪያህን እኔንም ተመልከተኝ። እግዚአብሔር አምላኬ ሆይ በሚያስፈልገኝ ሁሉ እርዳኝ። ለወገኖቼ ደግሞ መልካም የሆነውን ያንተን ቃል ማስተላለፍ እንድችል ከናፍርቶቼን በእጆችህ ንካ። ጌታ ኢየሱስ ክርስቶስ ና በዚህ ሰዓት በመካከላችን ተገኝ። ቃልህንም ባርክልን፣ ምሽቱን ሁሉ ባርክልን። ጸሎታችን መቅደስህን ጥሳ ስለ ገባች በፊትህም ስለ ከበረች እጅግ አድርጌ እኔ ባሪያ አመሰግንሃለሁ። ስለ ኢየሱስ ክርስቶስ ስለ አንድ ልጅህ ስም አሜን። አድማጮቼ፣ በትላንትናው ምሽት ክፍለ ጊዜ ጥናታችን ከትንቢተ ኢሳይያስ ምዕራፍ 40 የዓለማት ፈጣሪ አዳኝና ደጋፊ የእግዚአብሔርን ማጽናናትን በተመለከተ ሰፋ አድርገን ጥናታችንን እስከ መጨረሻው ሳድረስ መመልከታችን የሚታወስ ነው። ዛሬ እግዚአብሔር ለኔና ለእናንተ ደግሞ ያዘጋጀው ታላቅ ማዕድ አለ። ከምዕራፍ 41 ማለቴ ነው። እስቲ ወገኖቼ ደብዳቤዎቻችሁን እስቲ ጻፉ። እግዚአብሔር የቱን ያህል እንደባረካችሁ እስቲ ሐሳባችሁን ገልጻችሁ ጻፉልን። በእውነት ላለው ይህ ታላቅ አገልግሎት ነው። እግዚአብሔር በዚህ ያገለገለ እንዳለ እናንተን እስቲ መስክሩ። እውነቴን ነው የምላችሁ። እግዚአብሔር ደግሞ በቤታችሁ በኑሯችሁ ምን ያህልን ለውጥ እንዳመጣ አሁኑኑ ስክሪፕቶቻችሁን አንስታችሁ ጻፉልን። እግዚአብሔር ይህንን ደግሞ ስለምታደርጉ ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ አብረን የምንመለከተው ከትንቢተ ኢሳይያስ ምዕራፍ 41 የእግዚአብሔር ብርቱነትና የሰው ደካማነት ሲነጻጸር የሚል ይሆናል። ይህ የምዕራፍ 41 አብይ ሐሳቡ ነው ማለት ነው። ፈጠን ፈጠን እያላችሁ ጻፉ። የእግዚአብሔር ብርቱነትና የሰው ደካማነት ሲነጻጸር ወይም ሲወዳደር የሚል ይሆናል። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ውድ ወገኖች፣ በምዕራፍ 40 የጀመረውን ስለ እግዚአብሔር ትልቅነት የሚያቀርበውን ገለጻ የሚያጠቃልለው ነቢዩ ማለቴ ነው በዚህ በምዕራፍ 41 ውስጥ ነው። እዚህ ላይ ዋናው ትኩረት የእግዚአብሔር ፈጣሪነት ላይ ሳይሆን እግዚአብሔር ከሰዎች ጋር ባለው ግንኙነት ላይ ነው። እግዚአብሔር ትልቅነት በስነ ፍጥረቱም ሆነ በሰዎች ታሪክ ባለው ተሳትፎ በጉልህ ይታያል። ስለ መጪው ችግርና መከራ በትንቢታዊ መልክ ካሳየ በኋላ በዚያ ውስጥ ግን እግዚአብሔር ሕዝቡን እንደሚመራና እንደሚጠብቅም ያሳያል። ስለሆነም በምንም አይነት ሁኔታ ውስጥ ቢያልፉም የእግዚአብሔር ልጆች የሆኑት ሁሉ ጥበቃና መጽናናት ሊኖራቸው ይችላል። በትላንትናው ምሽት ክፍለ ጊዜ መጨረሻ ላይ ያየነው እግዚአብሔርም ያስተማረን ይህንን ነው። እግዚአብሔር በግለሰቦች ሕይወትም ቢሆን ባለሥልጣን ነው። አይደለም እንዴ? በእኔ ባበበ ሕይወት እግዚአብሔር ባለሥልጣን ነው። ወገኖቼ፣ በእናንተም ሕይወት ቢሆን እግዚአብሔር ባለሥልጣን ነው። ማን ይከለክለዋል? ቁጥር አንድን እኔ ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብም ኃይላቸውን ያድሱ፣ ይቅረቡም፣ በዚያን ጊዜም ይናገሩ፣ ለፍርድ በአንድነት እንቅረብ ይላል። ምን ጊዜም ቢሆን ወገኖቼ፣ በብርሃንና በጨለማ፣ በእግዚአብሔርና በሰይጣን፣ በእምነትና ባለማመን መካከል ውጊያ ይካሄዳል። እግዚአብሔር ግን ወደ እርሱ እንዲመለሱና እርሱ የሚሰጠውን ማዳን እንዲቀበሉ ለግለሰቦች የሚያቀርበውን ጥሪ እንመለከታለን። የእርሱን ማዳንና ጸጋ እንድንቀበል እንጂ እግዚአብሔር ሌላ ምንም ነገር እንድናደርግ አልጠየቀንም። ቁጥር 2 ከምሥራቅ አንዱን ያስነሣ በጽድቅም ወደ እግሩ የጠራው ማን ነው? አሕዛብንም አሳልፈው በፊቱ ሰጠው፣ ነገሥታትንም አስገዛለት። ለሴፉ እንደ ትቢያ ለቀስቱም እንደ ተጠረገ ብቃ አድርጎ ሰጣቸው ይላል። ከምሥራቅ አንዱን ያስነሣ የሚለው ሐረግ በጣም ትኩረት የሚያሻው ነው። አንዳንድ ሰዎች የሚናገረው ስለ ቂሮስ እንደሆነ ያስባሉ። ይሁን እንጂ በዚሁ መጽሐፍ ቂሮስን በሌላ ስፍራ ማንሳቱ ግልጽ ቢሆንም አሁን እያነሳ ያለው ስለ ሰው ሳይሆን ስለ ጽድቅ ባሕሪ ነው። ልብ በሉ፣ በቁጥር 2 ውስጥ እያነሳ ያለው ስለ ሰው ሳይሆን ስለ ጽድቅ ባሕሪ ነው። ምናልባትም ኢየሱስ ክርስቶስ ሲመለስ በዚህ ዓለም ስለሚመሰርተው የጽድቅ አገዛዝ መናገሩ ይሆናል። ይህ አስተሳሰብ ወደፊት እያደገና እየዳበረ ሲሄድ ወደፊት የምንመለከተው ይሆናል። ቁጥር 6ን አለፍ ብላችሁ ተመልከቱ። ሁሉም እያንዳንዱ ባልንጀራውን ይረዳው ነበር፣ ወንድሙንም አይዞ ይለው ነበር ይላል። እግዚአብሔር የሚመጣው ጠማማውን ለማስተካከልና ፍትሕ አልባነትን ለማስወገድ እንደመሆኑ መጠን ከእርሱ ጋር ትክክለኛ ግንኙነት ያላቸው ወገኖችም እንዲሁ ለሌላው አይዞ ባ ይሆናሉ። ምንም ታናሽ ቢሆን በእግዚአብሔር ለሚታመን ሰው ተስፋ አለው። አንድ የእግዚአብሔር ሰው የሆነ ክርስቲያን ስለ ወደፊቱ መጨነቅና መርበትበት አይኖርበትም። በእርሱ እንድትታመን እግዚአብሔር ለእስራኤል ያቀረበውን ጥሪ ከቁጥር 7 እንመለከታለን። አናጢውም አንጥረኛውን በመዶሻም የሚያሳሳውን መስመቺውን አጽናና፣ ስለ ማጣበቅ ሥራውም መልካም ነው አለ፣ እንዳይንቀሳቀስም በችንካር አጋጠመው ይላል። ይህ ክፍል እጅግ ይገርመኛል። የአሕዛብ ጣዖታት በመጋዝና በመዶሻ የሚሠሩ ናቸው። የእኔና የእናንተ አምላክ ግን በመዶሻና በመጋዝ
እንዲሁም በማጭድ የሚሰራም አይደለም። እግዚአብሔር ለዘላለም የተመሰገነ ይሁን። ቀጥሎ ደግሞ እግዚአብሔር በቁጥር 8 ላይ ባሪያዬ እስራኤል የመረጥኩህ ያዕቆብ ዮዳጄ ያብርሃም ዘር ሆይ ይላል። በችግሩ ውስጥ በነበረበት ጊዜ ሊያጽናናው ነው እግዚአብሔር ይህን የሚናገረው። እግዚአብሔር እስራኤልን የሚያውቀው በኃጢአቱ ነው። እዚህ ላይ ያዕቆብ በሚለው ስሙ ሲጠራው እንመለከታለን። ያዕቆብ በጠማምነቱና በአታላይነቱ ነው የሚታወቀው። በኋላ ግን እግዚአብሔር ለወጠውና የእግዚአብሔር ልዑል አደረገው። እግዚአብሔር ለያዕቆብ ልጆች ማድረግ የሚፈልገውም ይህንኑ ነው። አብርሃምን ወዳጄ በማለት እንደጠራ ሁሉ እግዚአብሔር ከሰዎች ጋር ወዳጅነትን መፍጠር ይፈልጋል። አስገርማችሁ ምን? ቁጥር 10ን ተመልከቱ እስቲ። አልጥልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ ይዛሃለሁ ይላል። ይህ ጥቅስ በየትኛውም ዘመን ሆነ ስፍራ ለሚኖሩ የእግዚአብሔር ልጆች ከፍተኛ መጽናናትን ሊሰጣቸው ይችላል። እኔ አምላክህ እግዚአብሔር አትፍራ፣ እረዳሃለሁ ብዬ ቀኝህን ይዛለሁና አይላል። ቁጥር 13 ደግሞ እግዚአብሔር ወገኖቼ በርሱ እንድንታመን ይፈልጋል። ከርሱ ጋር እንድንመላለስ ከርሱ ጋር ህብረት እንዲኖረንና እንድናውቀው ይፈልጋል። ይሁን እንጂ የዚህ ተጠቃሚዎች ባለመሆናችን ከፍተኛ ኪሳራ ውስጥ እንገኛለን ብዙዎቻችን። በጣም የሚገርመው ደግሞ አንዳንዶቻችን በቤተ ክርስቲያን እንቅስቃሴ ተሳትፎ ቢኖረንም ከእግዚአብሔር ጋር ግን ምንም አይነት ህብረት የሌለን መሆኑ ነው። ታዲያ ይሄ አያስገርምምን? ብዙ ሰዎች በቤተ ክርስቲያን ውስጥ ሊገኙ ይችላሉ። ብዙዎቹም ደግሞ በቤተ ክርስቲያን ኮሚቴዎች ውስጥም ሊሰበሰቡና ተሳትፎ ሊያደርጉም ይችላሉ። ታዲያ ምን ያደርጋል? ከእግዚአብሔር ጋር ያላቸው ግንኙነት ግን የሳሳ የቀጠነ ከሆነ ያ ኪሳራን ያስከትላል። አንተ ትል ያዕቆብ የእስራኤልም ሰዎች ሆይ አትፍሩ፣ እረዳሃለሁ ይላል እግዚአብሔር፣ የሚበዥም የእስራኤል ቅዱስ ነው ይላል። ቁጥር 14 ደግሞ ምናልባትም ራሳችንን እንደ ትልቅ ነገር ወይም በጣም የምናስፈልግ እንደሆነ አድርገን እናስብ ይሆናል። እግዚአብሔር ግን ትል በመሆናችን ብቻ ነው የሚያውቀን። የምናስፈልግ ወይም ዋጋ ያለን ሰዎች ሊያደርገን የሚችለው እርሱ መድኃኔዓለም ብቻ ነው። በሚያስፈልገን ጊዜ ፊታችንን ወደ እግዚአብሔር ማቅናት እንችላለን። እኛ ግን ይህ አይነት እድል እንዳለን እንኳ የተገነዘብን አይመስለንም። ምናልባት በብዙ ነገሮቻችን ዛሬ እንታመን ይሆናል። እስቲ ያልጋዎቻችሁን ራስጌ ተመልከቱ። ብረት ዱላ ወይም የእንጨት ዱላ ወይም ሽጉጥ ወይም ቢላዋ ወይም ማንካሴ ወይም ጦር ያደረጋችሁና በእርሱ የምትታመኑ ብዙዎች የላችሁ ምን? በዚህ ሰዓት በቤታችሁ ውስጥ አድርጋችሁ የምትታመኑበት የተለያየ አይነት ቁሳቁስና አምላክም ሊኖራችሁ ይችላል። ወገኖቼ ሆይ ባጭሩ ልናገር፣ የሚረዳን የሚታደገን አንድ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ይክበር ይመስገን። ቁጥር 21 ክርክራችሁን አቅርቡ ይላል እግዚአብሔር፣ ማስረጃችሁን አምጡ ይላል ያዕቆብ ንጉሥ ይላል። ከላይ የተመለከትነው ለጣዖት አምላኪዎች የቀረበ ተግዳሮት ነው። ለመሆኑ ጣዖት አምላኪ ማን ነው? ምናልባት እኔ ራሴ ከጣዖት አምላኪዎች አንዱ ሆን እንዴ በማለት አስበህ ታውቅ ይሆንን? ወገኔ ሆይ ምንም ይሁን ምን በእግዚአብሔርና በነፍስህ መካከል ጣልቃ የሚገባ ነገር ሁሉ ጣዖት አምልኮ ነው። ይህንን መረዳት አለብን። ከእግዚአብሔር ይልቅ ጊዜህንና ጉልበትህን የምትሰጠው ነገር ሁሉ ጣዖት አምልኮ ነው። በዚህች ምሽት ይህንን እግዚአብሔር ሊያስታውቅ ይፈልጋል። ወዳጄ ሆይ ከእግዚአብሔር ጋር ሊኖርህ በሚገባው ግንኙነት ውስጥ ጣልቃ የሚገባ ነገር ሁሉ ጣዖት አምልኮ ነው። በቃ ለመሆኑ ጣዖታት ስለ አምልኮ አፈጣጠር የሚያውቁት ነገር አላቸውን? የሚያውቁት ካላቸው ማስረጃችሁን አምጡ ይላል እግዚአብሔር። ቁጥር 22ን አለፍ በሉና ተመልከቱ። ያምጡ የሚሆነውንም ይንገሩን፣ ልብም እናደርግ ዘንድ ፍጻሜያቸውንም እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ተናገሩ፣ የሚመጡትን አሳዩን ይላል። ሰው ስለ ራሱም ሆነ ስለ ፍጥረት ዓለም አጀማመር አያውቅም። አንድ ሰው ብዙ ዶክትሬት ዲግሪዎች ያሉት በጣም የተማረ ሊሆን ይችላል። ይሁን እንጂ ስላጀማመሩም ሆነ ወዴት እንደሚሄድ ጠንቅቆ አያውቅም። የሚያመልካቸው ጣዖታት እንዲህ አይነት ዕውቀት ሊሰጡት አይችሉም። ስለዚህ መልስ ሊሰጠው ወደሚችለው አምላክ መምጣት ይኖርበታል። እንዲህ ስለተባለ ግን የሚያስፈልገንን ብቻ እንጂ ስለ ሁሉም ነገርን ይነግረናል ማለትም አይደለም። እነሆ እንዳልነበረናችሁ ሥራችሁም ከንቱ ነው፣ የሚመርጣችሁ ማጸያፊ ነው ይላል ቁጥር 24። ከእግዚአብሔር ውጪ ሰው ስላለፈ ወይም ስለ ወደፊት ሕይወቱ ማወቅ አይችልም። ይህም ከእግዚአብሔር ውጪ ሰው ያለውን ዕውቀት ከንቱና ባዶ ያደርግበታል። አንድ ጊዜ አንድ ወጣት ወደ እኔ መጣና ጋሻ አበበ አለኝ፣ ለምን እንደምኖር ማስረጃ ልሰጠኝ ከቻልክ የገዛ ራሴን በማጥፋት ካለብኝ ውስጣዊ ጭንቀት ለመገላገል ወስኛለሁ ሲል ተናገረኝ። ለመሆኑ ወገኖቼ እናንተ ብትሆኑ እንዲህ ላለ ሰው ምን መልስ ትሰጡታላችሁ? ይህ ጎረምሳ አሮጌና የዛገ ኮልት ሽጉጥ ይዞ በእጁ አየሁ። እኔም ግራ ስለገባኝ ራስህን በማጥፋት ላለብህ ችግር ሁሉ መፍትሄ እንደምታገኝ ማስረጃ ከሰጠኸኝ እኔ ደግሞ ራስህን እንድትገልበት አሁን ከያዝከው የተሻለ ሽጉጥ እሰጥሃለሁ። ግን አልኩት፣ ግን አንድ ነገር በእርግጠኝነት ልንገር፣ ሰማ? ወደ ኢየሱስ ክርስቶስ አሁኑኑ ካልተመለስክ በስተቀር የሕይወትህም ጌታና አዳኝ ካላደረግከው በስተቀር እውነቴን ነው የምልህ በዚህ መንገድ ምንም መፍትሄ አታገኝም ስል ደፈር ብዬ መለስኩለት። ሰውየው ክርክር እንድገጥመው ጠብቆ ነበር፣ ወይም ደግሞ ራሱን እንዳጠፋ የምለምነው መስሎት ነበር። እኔም ጨከንኩበት፣ እውነቴን ነው የምላችሁ። ስለሆነም ይህ ጎረምሳ በሰጠሁት መልስ በጣም ተደናገጠ። ተናግሬ እንደ ጨረስኩ ወዲያውኑ ወጥቶ ሄደ። ምንም እንኳ በዚያ ጊዜ ክርስቶስን ባይቀበልም ሌላ ጊዜ ግን ጌታን መቀበሉን አውቃለሁ። ሲፈልገው የነበረውን መፍትሄ በክርስቶስ ማግኘት ቻለ። ይጎረምሳ ሁሉ ነገሩ ተስተካከለ። ጌታ ኢየሱስ ክርስቶስም አሳረፈው። ቁጥር 29ን ተመልከቱ። እነሆ እነርሱ ሁሉ ከንቶች ናቸው፣ ሥራቸውም ምንም ናት፣ ቀልጠው የተሠሩት ምስሎቻቸውም ነፋስና ኢምንት ናቸው ይላል። ለእግዚአብሔር ስፍራን የማይሰጥ ፍልስፍናም ሆነ አምልኮ ፍጻሜው ከንቱና ባዶ ነው። ወዳጆች በሕይወት ለሚገጥሙን ጥያቄዎች መልስ ሊሰጠን ፈጽሞ አይችልም። መልሱ መገኘት ወይም ደግሞ መልስ ማግኘት የምንችለው መልካሙን የምሥራች ይዞልን ከመጣው ከመድኃኒዓለም ከኢየሱስ ክርስቶስ ብቻ ነው። እግዚአብሔር ለዘላለም ይባረክ። ደግሞ ወዳጆቼ የትንቢተ ኢሳይያስ ምዕራፍ 42ን ትምህርት ፈጠን ይያል እንመለከታለን። የዚህ የትንቢተ ኢሳይያስ ምዕራፍ 42 አብይ ሐሳቡ ኢየሱስ የእግዚአብሔር ባሪያ ወይም አገልጋይ ስለመሆኑ ፈጠን ብሎ በጣዖት አምልኮ ላይ የቀረበ ፌዝ ወይም ቀልድ በጣዖት አምልኮ ላይ የቀረበ ፌዝ ወይም ስላቅ እስራኤል እንደ እግዚአብሔር አገልጋይ የሚሉት ይሆናሉ። በየምዕራፉ ሁሉ ኢሳይያስ የጣዖት አምልኮን ሲያወግዝ እንመለከታለን። በዚህ ምዕራፍ እስራኤል የእግዚአብሔር ባሪያ ተብላለች። ጌታ ኢየሱስ ክርስቶስም እንዲሁ የእግዚአብሔር ባሪያ ወይም አገልጋይ ተብሎ ተጠርቷል። በማርቆስ ወንጌልም ጌታ በዚህ ስም ተጠርቷል። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል ማርቆስ ምዕራፍ 10 ቁጥር 45፣ ማቴዎስ 12 ከቁጥር 17 እስከ 21 እንዲሁ ስለ ጌታ ኢየሱስ ክርስቶስ የተነገረ ትንቢት እንደሆነ ነው የሚያመለክተው። ኢየሱስ ክርስቶስ እንደ እግዚአብሔር ባሪያ መሆኑን የሚያመለክተውን ክፍል ከቁጥር 1 መመልከት እንችላለን። እንዲህ ይላል፣ እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ፣ እርሱም ለአሕዛብ ፍርድን ያወጣል ይላል። እነሆ የሚለው ቃል ዓይንንና ትኩረታችንን ወደ ኢየሱስ ክርስቶስ እንድናነሳ የቀረበ ጥሪ ነው። የተቀጠቀጠን ሸንበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። ቁጥር 3 ደግሞ ይህ ጥቅስ የሚያመለክተው ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ የነበረውን ሕይወትና አገልግሎት ነው። የተቀጠቀጠን ሸንበቆ አይሰብርም ሲል ጌታ በኃይልና በጉልበት ኃጢአትን ለማጥፋት አለመሞከሩን ይልቁንም ኃጢአት ራሱ በራሱ ላይ እንዲፈርድ ነበር ያደረገውና ይህንን ማመልከቱ ነው። ኃጢአትን በማድረግ የሚጸና ሰው ወገኖቼ የኋላ ኋላ ማንም ሳይሆን የራሱ ኃጢአት ጉዳት ሲያመጣበት ይታያል። የኃጢአት ደሞዝ ሞት ነው። ሁሌም እንዲህ ነበር። ዛሬም ቢሆን እኔና እናንተ ልንለውጠው አይቻለንም። ከቁጥር 6 እስከ 7 ያለውን ደሞ አለፍ በሉና ተመልከቱ። በዚህ ክፍል መሰረት የንጉሥነቱ ማረጋገጫ ይሆን ዘንድ ክርስቶስ በዚህ ምድር በነበረበት ጊዜ እነዚህን ታምራት አድርጓል። እርሱ የመጣው የዓለም ብርሃን ሆኖ ነበር። ይህን በተመለከተ ሽማግሌው ስምዖን በተናገረው ትንቢት ለአሕዛብ ሁሉን የሚገልጥ ብርሃን ለአሕዛብም ለእስራኤል ክብር ነው ይላል። ሉቃስ ምዕራፍ 2 ቁጥር 32ን ተመልከቱ። አሁን ደግሞ ኢሳይያስ በጣዖት አምልኮ ላይ ሲሳለቅ ወይም ሲያፌዝ እንመለከታለን። ቁጥር 8ን ተመልከቱ። እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። እግዚአብሔር ክብሩን ከማንም ጋር አይጋራም። ቀጥሎ ደግሞ በጣዖታት ላይ ስለሚመጣው ፍርድ ይናገራል። ተራሮችንና ኮረብቶችን አፈርሳለሁ፣ ቡቃያዎቻቸውንም ሁሉ አደርቃለሁ፣ ወንዞችንም ደሴቶች አደርጋለሁ፣ ኩሬዎችንም አደርቃለሁ ይላል ቁጥር 15። በዚህ ፍርድ መሠረት ምድር ትጠቃለች። እውሮችንም በማያውቋት መንገድ አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ። በፊታቸውም ጨለማውን ብርሃን አደርጋለሁ፣ ጠማማውንም አቀናለሁ። ይህን አደርግላቸዋለሁ፣ አልተዋቸውም ሲል ይናገራል። ቁጥር 16 ልብ ይሏል። እግዚአብሔር የእርሱ የሆኑትን የሚመራቸው በእንዲህ አይነት ሁኔታ ነው። እኔና እናንተ የወደፊቱን በተመለከተ እውሮች ነን። እርሱ ግን ሁሉንም ስለሚያውቅ በእርሱ የሚታመኑትን ሁሉ በቅንነት በትሩ ይመራቸዋል። ቁጥር 17ንም አለፍ በሉና ተመልከቱ። በተቀረጹትም ምስሎች የሚታመኑ ቀልጠው የተሰሩትን ምስሎች አምላኮቻችን ናችሁ የሚሉ ወደ ኋላቸው ይመለሳሉ፣ ፈጽመውም ያፍራሉ ይላል። አንድ ቀን እንደሚፈረድባቸው ጣዖት አምላኪዎችን ያስጠነቅቃቸዋል። ቁጥር 19 ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው ይላል ቁጥር 19። እዚህ ላይ እውር የሚለው የእስራኤልን ሕዝብ ነው። ይህ ግን የተበዘበዘና የተዘረፈ ሕዝብ ነው። ሁላቸው በዋሻ ውስጥ ተጠምደዋል፣ በግዞት ቤትም ተሸሽገዋል፣ ብዝበዛ ሆነዋል፣ የሚያድንም የለም፣ ምርኮም ሆነዋል፣ ማንም መልሱ አይልም ይላል። ሕዝቡና መንግሥቱ በአንድነት እስራኤል በሚለው ስም ተጠርተዋል። እግዚአብሔር በትኗቸዋል፣ እርሱ ራሱም ይበትናቸዋል። የመጨረሻው ክፍላችን የሆነውን ቁጥር 25ን እንመልከት። ስለዚህ የቁጣውን ማትና የሰልፉን ጽናት አፈሰሰበት፣ በዙሪያውም አነደደው፣ እርሱ ግን አላወቀም፣ አቃጠለውም፣ እርሱ ግን ልብ አላደረገም ይላል። እግዚአብሔር ሕዝቡን ቢገስጻቸውም እነርሱ ግን ንስሐ አልገቡም፣ ወደ እርሱም አልተመለሱም። ታዲያ ይህ የእግዚአብሔርን ዓላማ ያጨናግፋልን? በፍጹም ወገኖቼ፣ የእግዚአብሔር ዓላማ በፍጹም እንደማይጨናገፍ ከሚቀጥለው ከምዕራፍ 43 በነገው ምሽት ክፍለ ጊዜያችን እንመለከታለን። እግዚአብሔር ስለ ነበረን ጊዜ ለዘላለም የተባረከ ይሁን። ወዳጆቼ የዛሬ ምሽት ጥናታችን እዚህ ላይ ያበቃ። ጸልዩልን ደናደሩ እያልን እንሰናበታችኋለን። ሰላም።